የአሜሪካ ድምፅ ራዲዮ ጣቢያ ነው።
አሁን ትልቁ ችግራችን ምንድነው? የምግብ ምግብ ውሃ ውሃ፣ እነዚህ በቃ የምግብ ከቦታዎች ናቸው። ውሃ አሁን ምንም ነገር የለም።
ጅጅጋ ከተማ ውስጥ ከተቃጣባቸው ጥቃት በመሸሽ በከተማይቱ ከሚገኝ አንድ ቤተ ክርስቲያን ተጠልለው ካሉ የከተማይቱ ነዋሪዎች አንዱን የሰማ ነው። ሙሉ ዘገባውን በዕለቱ አብይ ርዕስ ይዘናል።
የኦነግና የኢትዮጵያ መንግስት በትላንትና ዕለት የደረሱት የተኩስ አቁምና ሌሎች ስምምነቶች በምሽቱ የትንታኔ ክፍለ ጊዜ ይቀርባሉ።
የዩናይትድ ስቴትስ ውስጥ ሚኒሶታ ክፍለ ግዛት የሚገኙ የሶማሌ ኦጋደንና የኦሮሞ ማህበረሰብ አባላት ትናንት ስብሰባ አድርገው በጅጅጋና ድሬዳዋ ስለተካሄዱ ግጭቶች እንዲሁም ስለ መፍትሄ ስለሚሏቸው ጉዳዮች ተነጋግረዋል። ሌሎችም በወቅታዊ ርዕሶች ላይ ያተኮሩ ውይይቶች ይዘናል። ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን። የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደንን ከአቀናባሪያችን ንግሱ ታምሬና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና።
የዚምባብዌ ተቃዋሚ ፖለቲከኛ ቴንዳይ ቤቲ ዛምቢያ ድንበር ላይ በፖሊስ ተይዘው እንደነበረ ተሰማ። ጠበቃቸው ኢንኮቢዚታ ሚሊሎ እንደተናገሩት ቢቲ የተያዙት ወደ ዛምቢያ ድንበር አቋርጠው ገብተው ጥገኝነት ሊጠይቁ ሲሞክሩ ነበር ተብሏል። ቢቲ ባለፈው ሳምንት ፕሬዝደንታዊ ምርጫ ብጥብጥ ሊቀሰቅሱ ሞክረዋል ተብለው በዚምባብዌ ፖሊስ ከሚፈለጉ 9 የዲሞክራሲያዊ ለውጥ ንቅናቄ ስብስብ አባላት መካከል አንዱ ናቸው። ድርጅቱ ፕሬዝደንታዊው ምርጫ ለፕሬዝደንቱ ኤመርሰን ምናንጓጓ ተጨበርብሮላቸዋል ብሎ መወንጀሉ ይታወቃል። ቴንዳይ ቢቲ ፕሬዝደንት ምናንጓጓ ማሸነፋቸው በይፋ ከመታወጁ ከአንድ ቀን በፊት በተካሄደ ጋዜጣዊ ጉባኤ ላይ በምርጫው የኤምዲሲ እጩ ኔልሰን ቻሚሳ ናቸው ያሸነፉት ማለታቸው ይታወሳል። የቻሚሳ ደጋፊዎች በማግስቱ የምርጫውን ውጤት በመቃወም የተቃውሞ ሰልፍ ማካሄዳቸው ሲታወስ፣ ፖሊስ በተኮሰው ጥይት 6 ሰው ተገሏል። ቴንዳይ ቢቲ ከ2009 እንደ አውሮፓውያን ነው እስከ 2013 በጊዜው ከፕሬዝደንት ከነበሩት ሮበርት ሙጋቤ ጋር ንቅናቄያቸው መስርቶት በነበረው የስልጣን ክፍፍል አስተዳደር ውስጥ የገንዘብ ሚኒስትር የነበሩ ናቸው።
ካርቱም ላይ የስልጣን ክፍፍል ስምምነት ላይ ከደረሱ የደቡብ ሱዳን ተቃዋሚ ፓርቲዎች መካከል አንዳንዶቹ በስምምነቱ ከተካተቱ አንዳንድ አንቀጾች ባንስማማም የፈረምነው ለሰላም እድል ስንል ነው ይላሉ። ሆኖም ኢጋድ የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን ትላንት ማክሰኞ ባወጣው መግለጫ የተጠናከረ የሰላም ውል እስኪደረስ ፕሬዚዳንት ኦመር ሐሰን አልበሽር ከሚገኙበት ከሱዳን ሸምጋዮች ቡድን ጋር ሆኖ ድርድሮቹን ማስተባበሩን እንደሚቀጥል አስታውቋል። በኢጋድ መግለጫ መሰረት የኬንያው ፕሬዚዳንት ኡሁሩ ኬንያታ ለካርቱሙ የሰላም ሂደት ቀጣይነት ድጋፍ የሚሰጥ የባለሙያዎች ቡድን ይልካሉ። የድርድሩ ስፍራ ይለወጣል የሚሉ ዘገባዎችም ሲናፈሱ ቆይተዋል።
የዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዚደንት ጆሴፍ ካቢላ ድጋሚ ለመመረጥ እንደማይወዳደሩ ተናገሩ። በመጪው ምርጫ የቀድሞ የአገር አስተዳደር ሚኒስትር ኢማኑኤል ራማዛኒ ሻዳሪን እጩነት እደግፋለሁ ሲሉም ካቢላ አስታውቀዋል። ይህን ዛሬ ይፋ ያደረጉት የኮንጎ መንግስት ቃል አቀባይ ላምበርት መንዴ ናቸው። ጉዳዩ ይፋ መሆኑ ሚስተር ካቢላ ህገ መንግስቱ 2 የስልጣን ዘመን ብቻ የሚፈቅድ ቢሆንም ለ3ኛ ጊዜ ሳይወዳደሩ አይቀሩም ተብሎ ለአመታት የቆየውን ጥርጣሬ ያከትመዋል። እንደ አውሮፓውያን አቆጣጠር በሚቀጥለው ታህሳስ 23 ለሚለየው ፕሬዝደንታዊ ውድድር እጩዎች የነበራቸው የመመዝገቢያ ቀነ ገደብ ዛሬ ከቀትር በኋላ አብቅቷል። ካቢላ 2ኛው የስልጣን ዘመናቸው አብቅቶ ከመንበሩ መውረድ የነበረባቸው ባለፈው 2016 ዓ ም መጨረሻ ነበር። ህገ መንግስታዊ አንቀጽ ጠቅሰው በተጠባባቂነት እስካሁን መንበሩ ላይ ቁጭ እንዳሉ ናቸው።
በዩናይት ስቴትሷ የኦሃዮ ክፍለ ግዛት ለሕዝብ ተወካዮች ምክር ቤት መቀመጫ በጊዜያዊነት ለመሙላት በተካሄደውና ብርቱ ትኩረት የሳበው ልዩ ምርጫ ተፎካካሪዎቹ ያገኙት ድምፅ አሸናፊውን ለመለየት በሚያዳግት ደረጃ እጅግ እየተቀራረበ ሆኗል። ሪፐብሊካኖችና ዲሞክራቶች የኦሃዮን ምርጫና በተለያዩ ሌሎች የአገሪቱ አካባቢዎች የሚካሄዱ ቅድመ ምርጫዎችን በሚቀጥለው ህዳር ወር ስለሚካሄዱት አገር አቀፍ ምርጫዎች ፍንጭ ይሰጣሉ በሚል በቅርበት እየተከታተሉ መሆናቸውም ይታወቃል። በኦሃዮ ልዩ ምርጫ በሁሉም የምርጫ ወረዳዎች የተሰጠ ድምፅ ገብቶ ሪፐብሊካኑ ትሮይ ባልደርሰን ዲሞክራቱን ዳኒ ኦካነርን በ1700 ገደማ ድምፅ ብልጫ ይመሯቸዋል። ይሁን እንጂ በጊዜያዊ የምርጫ ካርድ ድምፅ የሰጡ ከ3400 በላይ ሌሎች መራጮችና በአካል ሳይገኙ ድምፅ የሰጡ ደግሞ 5000 መራጮች እንዳሉ ባለሥልጣናቱ ገልጠዋል። በክፍለ ግዛቷ ሕግ መሠረት ምርጫው ከተከናወነ ከ11 ቀን በፊት ድምፅ ቆጠራ እንደማይጀመር አመልክተዋል። በህዳር ወር በሚካሄደው ምርጫ 435ቱም የህዝብ ተወካዮች ምክር ቤት መቀመጫዎች ከመወሰኛው 100 ወንበሮች 35ቱ ከ50ው የአገረ ገዢ ባለሥልጣናት ወይም አገረ ገዢዎች 66ቱ ለውድድር ይቀርባሉ። ዲሞክራቶች ሁለቱንም ሸንጎች ለመቆጣጠር ከተወካዮች ምክር ቤት 23 ከመወሰኛው ደግሞ 2 መቀመጫዎችን ማሸነፍ ይኖርባቸዋል።
በሌላ የዩናይትድ ስቴትስ ዜና በዛሬው ዕለት በቁጥጥር ስር በዋሉት የዩናይትድ ስቴትስ ሪፐብሊካን ኮንግረስማን ክሪስ ኮሊንስ ላይ ፌዴራል አቃቢያነ ሕግ የኩባንያ ምስጢር ውስጥ አዋቂነታቸውን ለአክሲዮን ንግድ በማዋል ወንጀል ክስ መስርተውባቸዋል። ለፕሬዝደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት በቀዳሚነት ድጋፍ ከሰጡ የምክር ቤት አባላት አንዱ የሆኑት የኒውዮርኩ የኮንግረስ አባል ዛሬ ጠዋት ነው ለፌዴራሉ ምርመራ ቢሮ እጃቸውን የሰጡት። የኒውዮርክ የዩናይትድ ስቴትስ አቃቤ ሕግ ቢሮ ክስ የመሰረተባቸው በአንድ የአውስትሬሊያ የባዮቴክ ኩባንያ ውስጥ ካላቸው መዋለ ንዋይ የተያያዘ የውስጥ አዋቂ ሽያጭ ተንኮል ፈጽመዋል ከሚለው ውንጀላ በተያያዘ መሆኑ ተነግሯል። ከጥቂት ወራት በፊት የዩናይትድ ስቴትስ ምክር ቤታዊ የሥነ ምግባር ሪፖርት ኮሊንስ በቦርድ አባልነት ስለሚሰሩበት ኩባንያ ሀብት ለልጃቸውና ለሌሎችም መዋለ ነዋይ አፍሳሾች መረጃ አቀብለዋል ብሎ ወንጅሏቸው እንደነበረ ይታወሳል። በመጨረሻ አንድ የቱርክ ዲፕሎማሲያዊ ቡድን አሁንም ቱርክ ውስጥ ታስረው ስለሚገኙት አሜሪካዊው ቄስ አንድሩ ብራንሰን ጉዳይ ለመነጋገር እዚህ ዋሽንግተን ዲሲ ይገኛል። ይህ የቱርክ ዲፕሎማቶች የዋሽንግተን ጉብኝት እየተካሄደ ያለው ታዲያ በሁለቱ ሀገሮች መካከል የተፈጠረው ውጥረት እያደገ በመጣበትና ቱርክ ውስጥ የምጣኔ ሀብት ቀውስ ሊፈጥር ይችላል ተብሎ በተፈራበት በአሁኑ ወቅት ነው። የአሜሪካ ድምፅ የዲፕሎማሲያዊ ጉዳዮች ዘጋቢዋ ሲንዲ ሴን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያደረሰችን አጠር ያለ ዘገባ አለ፣ ሶሎሞን ክፍሌ ያቀርባል።
በዩናይትድ ስቴትስና ቱርክ መካከል ያለው ግንኙነት ይበልጥ እየተያያዘ የመጣው በሽብር ወንጀል ተከሰው ለ21 ወራት በእስር ላይ ከቆዩ በኋላ ባለፈው ወር ማብቂያ ወደ ቁም እስር ከተዛወሩት የወንጌላዊት ቤተ ክርስቲያን ቄስ አንድሩ ብሩንሰን መጻኢ ዕድል ጋር በተያያዘ ነው። ዩናይትድ ስቴትስ በቄስ አንድሩ ላይ የቀረበውን ክስ መሠረተ ቢስ ብላ ስታጣጥል፣ ፕሬዚደንት ዶናልድ ትራምፕና ውጭ ጉዳይ ሚኒስትሩ ማይክ ፖምፔዮም ሁለቱም ደግሞ አንካራ እንድትፈታቸው ተጽዕኖ እያደረጉባት ነው። ቄስ አንድሩ ብሩንሰንን ለማስፈታት ከስምምነት ተደርሶ እንደው ለቀረበላቸው ጥያቄ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖሬት ተከታዩን መልሰዋል።
ከስምምነት ደርሰን ቢሆን ኖሮ ቄስ ብሩንሰን ከሌሎች አሜሪካውያን ጋር ተለቀው ወደ አገራቸው መመለሳቸውን ታዩ ነበር ይመስለኛል። ያን አስመልክቶ ለዛሬ የምነግራችሁ ነገር የለኝም። አሁን ልነግራችሁ የምችለው ውጭ ጉዳይ ሚኒስትራችን በትላንትና ዕለት ከቱርክ አቻቸው ጋር መወያየታቸውን ነው። ተነጋግረዋል።
የቱርክ ዲፕሎማቶች የዩናይትድ ስቴትስ ጉብኝት የተፈጠረውን ውጥረት ለማርገብ የመሆኑ ዜና ከተነገረ በኋላ እያሽቆለቆለ የመጣው የቱርክ ሊራ ምንዛሪ የዳነ ይመስላል። በአንካራ የዩናይትድ ስቴትስ ኤምባሲም የሁለቱ ሀገሮች ጠንካራ ወዳጅነት እንደሚቀጥል በትዊተር መልእክቱ ገልጾ ሁኔታውን አረጋግቷል። የሀገሪቱ ፕሬዝደንት ሬሴፕ ታይፕ ኤርዶጋን ከቄስ ብሩንሰን መታሰር ጋር በተያያዘ ዩናይትድ ስቴትስ ባለፈው ሳምንት ሁለት የቱርክ ካቢኔ ሚኒስትሮች ላይ ማዕቀብ መጣሏ አላስደሰታቸውም።
ፓፓዝ Steps taken about Pastor Andrew Brunson were not suitable for a strategic partner.
ከቄስ አንድሩ ብሩንሰን ጋር በተያያዘ በአንድ ስትራቴጂካዊ ሸሪክ ላይ የተወሰዱ እርምጃዎች ተገቢ አይደሉም። ዩናይትድ ስቴትስ እነዚያን እርምጃዎች መውሰዷ በቱርክ ላይ ከፍተኛ ንቀት እንዳላት ያሳያል።
በመላሹ ተመጣጣኝ እርምጃ ይወሰዳል ያሉት ኤርዶጋን በግል ፕሬዝዳንት ዶናልድ ትራምፕን ከመተቸት ግን ተቆጥበዋል።
አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናው የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ እንጋብዛለን። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብሎ ከምናቀርባቸው ዝግጅቶች አንዱን ለቅምሻ
ይህን ጥያቄ ጠይቁኝ፣ ይህን ጥያቄ አትጠይቁኝ ብለው አይደለም ዜጎችን የጠሩ ዜጎችን የጠሩት የትኛውንም ጥያቄ ጠይቁ፣ የምችለው ከሆነ መልስ እሰጣለሁ፣ የሚያደርግ ከሆነ እንደሚያደርግ እገልጻለሁ፣ እኔ ልመልሰው የማልችል ጉዳይ ከሆነ በግልጽ እናገራለሁ ብሎ ይመስለኛል። አንደኛ ሁለተኛው እና ቁልፍ ጉዳዩ ደግሞ ይሄ ጉዳይ እርምጃ እየተወሰደበት ያለ ጉዳይ ነው። ከኤርትራ ጋር ግንኙነት ተጀምሯል። ከኤርትራ ጋር ግንኙነት በተጀመረበት በአሁን ወቅት ነው ይሄ ጥያቄ መነሳት ያለበት። እንደውም ከምንም ጊዜ በላይ አሁን ትክክል ነው ይሄ ጥያቄ።
የሁለት ወገን ክርክር ነው የሰማችሁት፣ ግን የአንዱን ወገን ድምፅ ብቻ ነው። የሪዮት ሚዲያው ቴዎድሮስ ጸጋይ ነበር የሰማችሁት። እሱን በመከራከር የሕግ ባለሙያው ሼክስፒር ፈይሳይ ይናገራል። ጥያቄው የባህር በር መነሻ የሆነው ደግሞ የጠቅላይ ሚኒስትር አብይ አህመድ የዩናይት ስቴትስ ጉብኝትና እሱን ተከትሎም የተነሱ ጥያቄዎች ናቸው። በሁለተኛው አጋማሽ ጠብቁን። አሁን ወደ ዕለቱ አብይ ርዕስ
በሶማሌ ክልል ጅጅጋ ከተማ የተፈጠረውን ግጭት ለማረጋጋት በክልሉ የተለያዩ ከተሞች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከገቡ በኋላ የነበሩት ጥቃቶች ቆመው አንጻራዊ መረጋጋት ቢኖርም ከፍተኛ የሆነ የምግብና የመጠጥ ችግር መከሰቱን ነዋሪዎች ገልጸዋል። አሉላ
አመሰግናለሁ ቆንጂት። ይሄ ቀደም ብለን ያሰማናችሁ በዝርዝር ዘገባችን ከምናቀርበው አንዱ ነው። በዚሁ የረሃብ የውሃ ጥማትን የተመለከተ ችግር ጋር የተያያዘ ሌላ ዘገባ ደርሶናል። በረሃብና ውሃ ጥም እየተቸገርን ነው ሲሉ በሶማሌ ክልል በተከሰተው ብጥብጥ ሳቢያ ተፈናቅለው በቤተ ክርስቲያን የተጠለሉና ሌሎችም የጅጅጋ ከተማ ነዋሪዎች አማረዋል። ከሐረር ቅርንጫፍ የተላኩ ከ3000 በላይ የላስቲክ ውሃዎችን እንዲሁም ሌሎች ቁሳቁሶችን ማቅረብ መጀመሩን ታዲያ የኢትዮጵያ ቀይ መስቀል ማህበር ነው። በበኩሉ በቀጣዩ ቀናት ይህንኑ እንደሚቀጥልም አስታውቋል። የሚመለከታቸው የክልሉና የፌዴራል መንግስት መስሪያ ቤቶች ግን በዚህ ጉዳይ ላይ የሰጡት ማብራሪያ ለጊዜው የለም። እስክንድር ፍሬው ተከታትሎታል። እነሆ ዝርዝሩ ነው።
በረሃብና በውሃ ጥም እየተቸገርን ነው ሲሉ በሶማሌ ክልል በተከሰተው ብጥብጥ ምክንያት ተፈናቅለው በቤተ ክርስቲያን የተጠለሉና ሌሎችም የጅጅጋ ከተማ ነዋሪዎች አማረሩ። ከሐረር ቅርንጫፍ የተላኩ ከ3000 በላይ የላስቲክ ውሃዎችንና ሌሎች ቁሳቁሶችን ማቅረብ መጀመሩን የገለጸው የኢትዮጵያ ቀይ መስቀል ማህበር በበኩሉ በቀጣዮቹ ቀናት ይህንኑ እንደሚቀጥል አስታውቋል። የሚመለከታቸው የክልሉና የፌዴራል መንግስት መስሪያ ቤቶች ግን በዚህ ጉዳይ ላይ የሰጡት ማብራሪያ የለም። እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ቱ ዘ ፉል ስቶሪ ቴክስት። ዛሬም በጅጅጋ የብጥብጡ ጠባሳ አልሻረም። የሳምንቱ መጨረሻ አሳዛኝ ክስተቶች ረሃብና ውሃ ጥም ይዘው መጥተዋል። ራሳቸውን ከጥቃት ለመከላከል ቤተሰቦቻቸውንም ለማትረፍ ቤት ንብረታቸውን ጥለው የተሰደዱ በአብያተ ክርስቲያናትም የተጠለሉ ዜጎች የሚላስ የሚቀመስ የላቸውም። በረሃብ ልናልቅ ነው ብለዋል ወደ አሜሪካ ድምፅ ስልክ የደወሉ በርካቶች። ይህ እጥረት በከተማዋ ካለው የደህንነት ስጋት ጋር ተዳምሮ አስቸጋሪ ሁኔታ እንደፈጠረባቸው ነው በከተማዋ ቅዱስ ሚካኤል ቤተ ክርስቲያን ከተጠለሉት አንዱ በስልክ ያብራራው።
ሰው ራሱ ብር ቢኖረው ኪሱ ላይ ይዞት የወጣው እንኳን ያ የሚገዛበት ነገር ይጠበቃል። እኛ በጣም ተቸጋግረን ያለ።
ስለዚህ የውሃና የምግብ እጥረት አለ።
የውሃ የምግብ የአልባሳትም ከቤተ ክርስቲያኗ ብቻ ነው ያለ ነው። ሲቀጥል ደግሞ ትላንትና የሌለ ፕሮፓጋንዳ አስነስተው አብዲ ተመለሰ በሚል አብዲ ተመልሶ ወደ ስልጣን ወጣ በሚል ህዝቡ እንደ አዲስ አስደግጠው ነበረ። እንደ አዲስ ሌላ ህዝብ ሰልፍ ወጥቶ ነበር አፍረን ተተካቢ እዚህ ሰዓት ላይ።
የድጋፍ ነው የተቃውሞ ነው ሰልፉ? የድጋፍ ነው የተቃውሞ?
አብዲን የሚደግፉ አንዳንድ ሰዎች አሉ። አብዲ ተመለሰ በሚል እንትን ብለው በቃ እንደ አዲስ ህዝቡን በቃ በጥይት ምናምን ሊበተኑ ሁሉ አልቻሉም። እና በጣም ህዝቡ ተረብሾ ነበረ። አዲስ ፕሮፓጋንዳ እንትን ብለው ማለት ነው። አሁን አንዳንድ ለማርገብ ችለዋል መከላከያ ሰራዊት። ግን ያው በምግብ ጉዳይ እንዳልኩ ነው
ችግሩ። በቤተ ክርስቲያን የተጠለሉትን ብቻ የሚመለከት አይደለም። ወደ ቤታቸው ተመልሰው ውሃ መቅዳት፣ ምግብ ማብሰል የሚፈልጉትም ተመሳሳይ ሁኔታ ውስጥ ናቸው። በከተማዋ የንግድና ሌሎች እንቅስቃሴዎች በመቆማቸው የሚበላም ሆነ የሚጠጣ ነገር በገንዘብ መግዛት እንኳን የሚታሰብ እንዳልሆነ ነው ወይዘሮ አመዝን መክቴ የሚናገሩት።
ምንም ደሃ እንኳን ካፍታ ተበድሮ እንዳይበላ ነው ያደረጉት። በቃ ምንም ነገር መደብር የለም፣ ምን የለም፣ ምን የለም። አሁን ስልክ ሳንቲም ራሱ እየደወልን ነው ከዘመን ላይ የምናስሞላው። ወጥተክ እንደዚህ የምትገዛው ነገር የለክም። ምንም በቃ ምንም ጥቅም የሌለው ነገር ከጥቅም ውጪ።
የኢትዮጵያ ቀይ መስቀል ማህበር በበኩሉ ለእነዚህ ዜጎች በተለይም በአብያተ ክርስቲያናት ለተጠለሉት የሚሆን ድጋፍ መላክ መጀመሩን አስታውቋል። የኢትዮጵያ ቀይ መስቀል ማህበር የሰብአዊ ዲፕሎማሲ ጉዳዮች ኃላፊ ዶክተር ሰለሞን አሊ መሐመድ እንደሚሉት የላስቲክ ውሃዎችን የመሳሰሉ አቅርቦቶች ከሐረር ቅርንጫፍ ተልከዋል።
እንግዲህ እንደሚታወቀው የኢትዮጵያ ቀይ መስቀል በሁሉም ቦታ ቅርንጫፎች አሉት። እዛም ቅርንጫፍ አለን። እጅግ በጣም ትልቅም ባይሆን
ጅጅጋ ከተማ ማለት
ጅጅጋ ከተማ ውስጥ የክልሉ ቅርንጫፍ አለን። በርካታ የልማት ስራዎችን ሰራለን በዛ አካባቢና እሱም እንግዲህ ይሄ ግጭት ሲፈጠር እኛም ራሳችንም የዛ ግጭት ሰለባዎች ነን። ሁሉም ተቋማት፣ መንግስታዊ ተቋማት ሁሉ ተዘግተዋል። ዛሬና ትላንትና ነው እንግዲህ መንቀሳቀስ የጀመርነው።
ቢሮአቸው ተከፈተ ማለት ነው። እዛ ያለው መንቀሳቀስ ጀመረ ሲሉ የጅጅጋውም ተከፈተ ዛሬና ትናንት
ይሰራል። እና ይሰራል ስልህ እንግዲህ ያለውን አቅም ያሉትን አንዳንድ ምግብ ነክ ያልሆኑ ቁሳቁሶችን ቤተክርስቲያን ውስጥ የተጠለሉ እንግዲህ ቤተክርስቲያን ውስጥ ካሁን ያለን ቁጥር እንግዲህ የሚወላውል ነው። ከ10,000 እስከ 30,000 የሚጠጉ ሰዎች ተፈናቅለዋል ይባላል። ቤተክርስቲያን ውስጥም እዛም አካባቢ ተፈናቅለው ነው የሚገኙት ነው የሚባለው። እንግዲህ
ሚካኤል ቤተክርስቲያን ያሉት ብቻ በ10,000 የሚቆጠሩ ናቸው የሚል መረጃ ደርሷቸዋል።
እንደዛ ነው ያለን እንግዲህ ቢያንስ ማለት ነው። ስለዚህ ያለን እቃ እንግዲህ ዋናው ትልቁ ነገር አሁን እዛ ተፈናቃዮች ናቸው፣ ከቤታቸው የወጡ ናቸው። እዛ እንግዲህ ምግብ ነክም ያልሆኑ ቁሳቁሶችን ይፈልጋሉ። ምግብ ነክም የሆኑ ቁሳቁስ ህጻናት አሉ፣ ብስኩት ይፈልጓሉ፣ መጠለያ ልብስ፣ ብርድ ልብስ፣ እንደዚህ ነገሮች የሚፈልጉ መተኛ የሚፈልጓሉ። እንግዲህ ቤተ ክርስቲያን ውስጥ ካለው ከቅርንጫፋችን እንደተረዳ ነው ቤተ ክርስቲያን ውስጥ የተቋቋመ ኮሚቴ አለ፣ የጤና ቡድን አለ፣ የወጣቶች ቡድን አለ። እነዚህን የሚያስፈልጉ ቁሳቁሶች ህብረተሰቡ የሚሰጠውን በተለይ ደግሞ ቀይ መስቀል እዛ አካባቢ እንግዲህ እንደምታውቀው ነጻ ሆኖ የሚንቀሳቀስ በመሆኑ አንዳንድ ነገሮችን እያገዝን ነው ባለን አቅም። አሁን
ኮሚቴዎቹ ሲሉ በተጠለሉት በራሳቸው በተጠለሉት ሰዎች የተቋቋመ
ለምሳሌ እንግዲህ እዛ ውስጥ ሐኪም የተጠለለ አለ፣ ነርስ የተጠለለ አለ። እነሱ ናቸው እዛ ውስጥ የህክምና ምንም እያደረጉ በጣም የተጎዱትን ወደ ሆስፒታሎቹ። ሆስፒታሎችም ብዙም የተከፈቱ አይመስለኝም ካለኝ መረጃ መሰረት። የመድኃኒት እጥረቶችም አሉ። ግሉኮስ የሚፈልጉበት አይነት ሁኔታ ነው ያለው። እኛ በአሁኑ ጊዜ እንግዲህ በጣም አንገብጋቢ ነው የተባለው ውሃ ነው፣ ውሃና ምግብ። አሁን ከዛ ከአቅራቢያው ከሐረር ቅርንጫፍ በዚህ በቅርንጫፍ የአደጋ ጊዜ እርዳታ ምላሽ ቲም የሚባላለን 6 አባላት ያሉት ሄደው 3200 ላስቲክ ውሃዎችን ይዘው ሄደው ሲያድሉ ነው የዋሉት። ዛሬ አድለው ነው የዋሉት። ተመልሶ ወደ ሐረር ደግሞ ሩዝ፣ ፓስታ እንግዲህ ወደ 70 ኩንታል ሩዝ እና ወደ 400 ኩንታል ብስኩትም ያስፈልጋል ያላቸውን እዛ ወደ 200 ካርቶን ብስኩቶችንም ጭኖ ለመሄድ ከዚህም ደግሞ እኛ 19,000 ሊትር የሚይዝ ውሃ ቦቴ አሁን ዛሬ ጠዋት ተነስቷል፣ ተንቀሳቅሷል ወደዛው
ወደ ሐረር ማለት ነው። ከሐረር ወደ ጅጅጋ ይሄዳል፣
እዛ ይሄዳል ማለት ነው። እንግዲህ እንደዚህ አይነት ነገሮችን እገዛ እያደረግን ነው። የኢትዮጵያ ቀይ መስቀል እንግዲህ በዛ አካባቢ በባቢሌም በጌዲኦ ዞንም ከፍተኛ ስራዎችን እየሰራ ነው። ከዛም የደረሱንን አንዳንድ ነገሮች ወደዛ ዳይቨርት ለማድረግ በእንቅስቃሴ ላይ ነው ያለ ነው ማለት ነው። ካለን መረጃ አንጻር እንግዲህ በአስቸኳይ አሁን ለምሳሌ የኤመርጀንሲ የሆኑ የፈርስት ኤድ ቁሳቁሶችን ያሉንን
የመጀመሪያ ሕክምና እርዳታ
ቁሳቁሶችን እዛ ላሉን ለቤተክርስቲያን አስረክበናል። ድንኳኖች አልጋዎች የመሳሰሉትን በእጃችን ያሉትን
መቼ ማለት ነው?
ዛሬ አሁን እያገዝን ነው ያለነው። 530 ምንጣፎች እዛ ቅርንጫፉ ያሉትን 125 የሚሆኑ ብርድ ልብሶችን ወደ 240 የሚሆኑ ሳህኖች ልዩ ልዩ ቁሳቁሶች ምግብ መብያ ቁሳቁሶች ወደ 400 ጆግ ድንኳኖችና አልጋዎችን ሰጥተናል። እንግዲህ አሁን ዩኒሴፍ ከነበረው አንዳንድ ቁሳቁሶች እንግዲህ ለዚህ ለህፃናት የሚሆኑ 200 ካርቶን ብስኩቶች ይሄ D5 የሚባሉ አይነት ኒውትሪቲቭ ብስኩቶችንም እዛው ለአብያተ ክርስቲያን ኮሚቴዎች አስረክበናል። በቀጣይ እንግዲህ ምንድነው እየሰራን ያለ ነው እንግዲህ አሁን እዛ ያለው እንግዲህ ባለን አሰስመንት ኢመርጀንሲ ሆነ አሰስመንት አሁን ግሉኮስ ያስፈልጋቸዋል። እነዚህ ኢሰንሻል ድራግ መሰረታዊ መድኃኒቶች እንደዚህ እንደ አንቲባዮቲክስ የመሳሰሉ ቁሳቁሶችን እንግዲህ ከዚህ ገስተ ጤና ጥበቃም በርግጥ ያንን ገስቶ የላከበት ሁኔታ እንዳለ ሰምተናል። ግሉኮስ እንዳልኩ በተለይ ደግሞ ይሄ አጣዳፊ በሽታዎች ሊቀሰቀሱ ይችላሉ ስላለ ለዛ የሚያስፈልጉ ለህፃናት በተለይ እንደ ኮርቲ ሚክሳዞል የሚባሉ መድኃኒቶች እንደሚፈልጉ ነግረውናል እና እየተንቀሳቀስን ነው። እንግዲህ በርግጥ እስከ 30,000 የሚደርሱ ወገኖቻችን ተጠለሉም እዛ አካባቢ ያሉ ጋ ለመድረስ እነዚህ ሁሉ በቂ ናቸው ማለት አይደለም። የተጠናከረ ገዛ ይፈልጋል። እኛ አሁን ምግብ ነክ ያልሆኑ የጤና ነክ እቃዎች ምግብ ነክ የሆኑትን እቃዎችን ልናጓጉዝ ከዚህም ከአዲስ አበባም ሩዝ፣ ፓስታ የመሳሰሉ ነገሮችንም አካባቢውም ከሀረርም ለመጫን እንቅስቃሴ ላይ ነው የምንገኘው ማለት ነው።
የአደጋ ስጋት ቅነሳ ስራ አመራር ኮሚሽንን ጨምሮ የሚመለከታቸውን የመንግስት አካላት ምላሽ ማግኘት በዚህ ዘገባ ማካተት አልተቻለም። በጅጅጋና በሌሎችም የሶማሌ ክልል አካባቢዎች በተከሰተው ብጥብጥ ምክንያት ለደህንነታቸው የሰጉ በሺዎች የሚቆጠሩ ሰዎች ወደ ሀረር መሰደዳቸውንም ከአካባቢው ባለስልጣናት ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሶማሌ ክልል ጅጅጋ ከተማ ሁኔታ ዙሪያ ነው ቀጣዩም ዘገባ የሚያተኩረው። በሶማሌ ክልል ጅጅጋ ከተማ የተፈጠረውን ግጭት ለማረጋጋት በክልሉ የተለያዩ ከተሞች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከገቡ በኋላ የነበሩት ጥቃቶች ቆመው አንጻራዊ መረጋጋት ይኑር እንጂ ከፍተኛ የሆነ የምግብና የመጠጥ ችግር መከሰቱን ነዋሪዎች መግለጻቸውንና ቀይ መስቀል እያደረገ ያለውን አቅርቦት ይህንኑም እንደሚቀጥል ቀደም ሲል ከእስክንድር ዘገባ ሰምተናል። በጅጅጋ ዩኒቨርሲቲ የክረምት ትምህርት ሲከታተሉ የነበሩ ተማሪዎችም ችግር ላይ መሆናቸውን ተናግረዋል። በሌላ በኩል በድሬዳዋ ከተማ የደረሰውን ሞት ተከትሎ ጅቡቲ የሚገኙ ኢትዮጵያውያን ችግር እየደረሰባቸው መሆኑን በዚያው የሚገኙ ኢትዮጵያውያን ሁኔታውን ገልጸዋል። የኢትዮጵያ የመከላከያ ሰራዊት በጅጅጋና በሌሎች የሶማሌ ክልል ከተሞች የደረሰውን ችግር ለማርገብ እየሰራ መሆኑን ለሀገር ውስጥ መገናኛ ብዙሃን አስታውቋል። ጽዮን ግርማ ዝርዝሩን ይዛለች።
በሶማሌ ክልል ጅጅጋ ከተማ የተፈጠረውን ግጭት ለማረጋጋት በክልሉ የተለያዩ ከተሞች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከገቡ በኋላ የነበሩ ጥቃቶች ቆመው አንጻራዊ መረጋጋት ቢኖርም ከፍተኛ የሆነ የምግብና የመጠጥ ችግር መከሰቱን ነዋሪዎች ገለጹ። ማምሻውን አንድ ስማቸው መግለጽ ያልፈለጉ ነዋሪ አነጋግሬ ነበር።
አሁን እዚህ ትግስ ሚካኤል ቤተክርስቲያኖች ነው ያለሁት እና ያለው ችግር ምን መሰለሽ? አሁን አንደኛ ውሃ የለንም። ውሃ በጣም ችግር አለ፣ ይገርምሻል። ሁለተኛ ምግብንም በተመለከተ እንደዚሁ ከፍተኛ የምግብ ችግር አለ። ምንም ከተማ ውስጥ የለም፣ ይገርምሻል። ምግብም አሁን ሆቴሎችም በሙሉ ምናምን በሙሉ በቃ ባዶ ናቸው። ስለዚህ አሁን ትልቅ የረሀብ ችግር ነው ያለው። ብታይ ይገርምሻል። አሁን በቃ የህዝቡ አሁን እየተተራመሰ ነው፣ ይገርምሻል። በጣም
የተፈናቀሉ ሰዎች አሉ ማለት ነው።
አሁን ግቢ ውስጥ እንዳለም ያለ ነው ቤተ ክርስቲያን ውስጥ እኮ አሁን ማት ህዝብ ነው ያለ፣ ማት ህዝብ ነው ያለ።
ህዝቡ ወደ የቤቱ ተመልሷል፣ ወደ የመኖሪያ ሰፈሩ ወደ የመኖሪያ ቀየው ተመልሷል ብለውን ነበር ትላንትና ስናነጋግራቸው። ሰው አልተመለሰም ማለት ነው ወደ የቤቱ?
ቤት መሰለሽ አሁን የተመለሱት አሁን እነዚህ መሀል ላይ ያሉት አሁን ወደ ቤታቸው ተመልሰዋል። መሀል ያሉት ዳር ዳር ያሉት ደግሞ አሁን አልሄዱም፣ ገና ናቸው እዚህ ቤተ ክርስቲያን ውስጥ ያሉት።
የምግብ እጥረቱን በተመለከተ እስቲ ንገሩን። ምንድን ነው ምግብ የለም ሲባል
አሁን ከመንግስትም ሆነ ከድርጅትም አንድ የሚያገኘነው እርዳታ የለም። ያው ህብረተሰቡ እንግዲህ ያለው ለሌለው ነው የሚያቃምሰው እንጂ ከመንግስትም ሆነ ከክልሉም መንግስትም ሆነ ከማንኛውም ሆነ ምንም እርዳታ ያገኘነው ነገር የለም እስካሁን ድረስ። በቃ ግን ያው ህዝቡ ትንሽ ያለው ለሌለው ያቃምሳል፣ ያለው ለሌለው ያቃምሳል። ይሄ ነው ያለው ሁኔታ በአጠቃላይ
የሱቅ ባለቤቶች የሆኑ የንግድ ባለቤቶች የሆኑ ሱቆቻቸውን አልከፈቱም፣ ወደ ሱቆቻቸው አልሄዱም።
ሙሉ በሙሉ እኮ ምንም እቃ የለም። አሁን ለምሳሌ እኮ ይገርምሻል፣ አሁን በእኛ ቀጠና በተለይ 06 እና 05 አካባቢ የመጀመሪያው ረብ ምንም እቃ የለም፣ ባዶ ነው። በቃ ባዶ ነው። አሁን ምናልባት እድል ያልደረሳቸው አንዳንድ ቦታዎች አሉ። አሁን ወደዛ ወደ ኬላው መውጫ ወደ ሀረር መውጫ አካባቢ የራሳቸው የመነኞ ሶማሌዎች የሆኑ እነሱ ጋር ነው። አሁን ትንሽም ሄደች ውሃም አሁን ገዝተን የምንመጣው እንደዚችም ሆነ ለስላሳም ሆነች ምናምን ገዝተን የምንመጣው የእነሱ መደብሮች ከተከፈቱበት ቦታ አይደለም እንጂ የምናገኘው። በእኛ በኩል ምንም የለም። በቃ ባዶ ነው። በቃ መደብሮች ባዶ ናቸው። ምንም የለም። ሆቴል ቤቶችም ምንም የሉም። በአጠቃላይ ሆቴል ቤትም ምንም የለም። በቃ
ቀይ መስቀል ወይም ደግሞ ሌሎች ዓለም አቀፍ ድርጅቶች አልመጡም? አላገኟችሁም? ምዝገባ ማድረግ እርዳታ መስጠት አልጀመሩም?
ምንም መጥቶ ያየን የለም። ይገርምሻል፣ አንድም ሰው መጥቶ ያየን የለም እስካሁን ድረስ።
የጸጥታ ሁኔታስ ምን ይመስላል? ጅጅጋ ከተማ ውስጥና ዳር ዳር ላይ ያለው የጸጥታ ሁኔታ
አሁን በአጠቃላይ መልኩ መሀል ከተማ ሙሉ በሙሉ ሰላም ነው ማለት ይችላል። በቃ ሙሉ በሙሉ በቃ ምንም ነገር የለም። አንዳንድ ጊዜ ትንሽ ትላንትና ወደ ጫፍ አካባቢ ወደዚህ ከራማራማዊቷ አካባቢ ወደዚህ ወደ 11 ሰዓት ገደማ እንደዚህ ትንሽ የሆነች ግጭግጭ ነበረ። ወደ ሄዱና በቁጥጥር ስር አዋሉ። ስለዚህ አሁን በእኛ በኩል እዚህ አካባቢ አሁን ጅጅጋ ከተማ በጣም ኖርማል ነው ያለ። በቃ ሰላሙ በተመለከተ አሁን ኖርማል ነው። ጥሩ አየር ነው በተለይ ዛሬ እየተነፈስን ያለ ነው።
ስለዚህ ችግሩ የምግብና የመጠጥ ነው ማለት ነው?
አዎ። አሁን ትልቁ ችግራችን ምንድነው? የምግብ ምግብ ውሃ እነዚህ በቃ የምግብ ፍጆታዎች ናቸው። ውሃ አሁን ምንም ነገር የለም።
ሌላ የከተማው ነዋሪ በበኩላቸው ከተማው ውስጥ መከላከያና የፌዴራል ፖሊስ አባላት በመግባታቸው ይሰነዘሩ የነበሩ ጥቃቶች መቆማቸውን ገልጸው ነገር ግን ወደፊት ስለሚሆነውና አሁንም በነጻነት ለመንቀሳቀስ ስጋት እንዳለባቸው ተናግረዋል። እኚህ ነዋሪም ለደህንነቴ ስለምሰጋ ስሜን ደብቂ ብለዋል።
በእርግጥ መከላከያ ሰራዊት ገብቷል፣ አካባቢዎች ይዟል። ግን አንዳንድ ጥቅጥቅ ያሉ ቦታዎች ማለት ነው ሙሉ ለሙሉ ስላልተዳረሱ ችግር አለ። እዛ አካባቢዎች የሚደርሰው ችግር ሲጠቆም ያው በጥቆማ ይሄዳል፣ መከላከያ ሮጦ ይሄዳል። የመድፈር ሙከራዎች አሉ፣ የማስቸገር ሁኔታዎች አለ፣ ብዙ ነገሮች አሉ። አሁን እዚህ ጊዜ ፕሬዚደንት ውስጥ ነን የሚሆን ያለ ነው። በጣም ብዙ ህዝብ አለ እዚህ ጋ። ህዝቡ ግለሰብ ያው እየተባበረን እንደምንም ማለት ነው። እና አካባቢ ላይ ግን በጣም ምንም አይነት ማስተማመኛ ነገር ከአንድስ ብዙ አላገኘንም። ያሰራል የምንለው ነገር ማለት ነው። እና ህጻናት ብዙ አሉ፣ እርጉዞች አሉ ምናምን። በጣም ሁሉም በጭንቀት ነው። መንገድ የለም። መደብር ገብተሽ ደግሞ የምትገዙ ነገር የለሽም። ብር እንዲኖርሽ ምንም አይነት ነገር የለም። መደብሮች የሉም፣ ባዶ ናቸው፣ ወድመዋል።
ቅዳሜ ዕለት በጅጅጋ ከተማ በሚገኙ ነዋሪዎች ላይ በደረሰ ጥቃት የብዙ ሰዎች ሕይወት ማለፉ፣ ብዙ ቤተ ክርስቲያኖች መቃጠላቸው፣ የነዋሪዎቹ መኖሪያና የንግድ ቤት መዘረፉ፣ እንደዚሁም ደግሞ ወደ ቤተ ክርስቲያኖች ነዋሪዎች ተጠልለው እንደሚገኙ፣ በዚያም ደግሞ የመደፈር ጥቃት እንደደረሰ ነዋሪዎችን እማኝ አድርገን መዘገባችን ይታወሳል። በጅጅጋ ዩኒቨርሲቲ ተማሪ የሆነ አንድ አስተያየት ሰጪ ለአሜሪካ ድምጽ እንደተናገረው ይህንን ግጭትና ቀውስ ተከትሎ በዩኒቨርሲቲው ግቢ ውስጥ ምንም አይነት የምግብ አገልግሎት የለም። በዚህም የተነሳ ለችግር ተዳርገናል ይላል። አነጋግሬው ነበር።
እኔ የሁለተኛ አመት ተማሪ ነኝ። የሰመር ኮርስ ማለት ነው።
የክረምት
አሁን የክረምት ማለት ነው።
እሺ።
አሁን አጠቃላይ ተማሪዎች ወደ እስከ 9000 ይሆናሉ ትምህርት የጀመሩት። አሁን ባለው የጸጥታ ችግር ግን የተወሰነ ተማሪ ብቻ ነው ያለው። የክልሉ ተማሪዎች እንዳለ ወደ ቤታቸው ገብተዋል እና የተቀረነው ደግሞ የመሀል ሀገር ተማሪ ብቻ ነው። የመሀል ሀገር ተማሪ ደግሞ አሁን ያለው የውሃ አቅርቦት፣ የምግብ ችግር በከፍተኛ ሁኔታ ነው ያለው። ሰው ምግብ አጥቶ እየታመመ ነው። በዛ ላይ ደግሞ የንጽህና ጉድለት የተነሳ ምንም የሰርቪስ የሚሰጥ ነገር የለም። ከዚህ የተነሳ በተለያየ ችግር ውስጥ ነው ያለው ተማሪዎች። በዚህም የተለያየ ጥያቄ በምናቀርብበት ወቅት የሚሰጠን ምላሽ እዛው ቆዩ ነው። የመንገድ ላይ ደግሞ የጸጥታ ችግር አለ። ወደ አካባቢያችን እንዳንሄድ የትራንስፖርት ችግር አለ። በዛ ላይ ደግሞ አሁን እዚህ መሀል ላይ ደርሰን ለምንድን ነው ወደ ሌላ ዩኒቨርሲቲ በተለይ የሁለተኛ ዲግሪ ሁለተኛ አመት የሆኑ ተማሪዎች ለምን ወደ ሌላ ዩኒቨርሲቲ እሺ ተደርጎ ኮርስን አንጨርስም የሚል የዘንድሮን ኮርስ ለምን አንጨርስ የሚል ጥያቄ አቅርበን ነበር። ይህንንም ትምህርት ሚኒስቴር የሰጠን ምላሽ እስካሁን ምንም ነገር የለም።
የምግብ ችግር አለ ብለኸኛል እና የምግብ ቤቶቹ ዝግ ናቸው? ከተዘጉ እስከ መቼ ጀምሮ ነው የተዘጉት?
አዎ፣ ይሄ ነገር የተፈጸመው እንግዲህ ባለፈው በቅዳሜ በጅጅጋ ከተማ በተነሳው ሁከት አደጋው ስለደረሱ ምግብ አቅራቢዎቹ እንዳለ ቤተሰቦቻቸው ንብረታቸው ስለተዘረፈ ቤተሰቦቻቸው ስለተገዱባቸው እንዳለ ግቢውን ጥለው ወጥተዋል። ከዚህ የተነሳ ምንም ምግብ የሚያዘጋጅ ሰው የለም። በአሁኑ ይሄ ያለው እውነታ ነው። ከዚህ የተነሳ ተማሪ ለችግር ተጋልጧል ነው።
የመማር ማስተማር ሂደቱም ተቋርጧል ማለት ነው አሁን?
አዎ፣ የመማር ማስተማሩ ምንም የለም። ዶክተሮቹም የሉም። ሌላም የሞተም ዶክተር አለ፣ የተደበደቡም አለ፣ የተሰረፉም አሉ። ሌሎቹም የአካባቢ ለቆ ወጥቷል። ካለን ኢንፎርሜሽን አሁን ሁሉም ነገር ተዘጋግቷል። በተለያየ ዲፓርትመንት ላይ ያሉ ደግሞ ስኩሎች፣ በዩኒቨርሲቲ ውስጥ ያሉ ስኩሎች እንዳለ ተዘጋግተዋል። የመማር ማስተማሩ ነገር ምንም ነገር የለም። ያው በአብዛኛው ተማሪ ወጥቷል እና አሁን እዚህ መሀል ከመሀል ሀገር የመጣን ተማሪዎች የትራንስፖርት ችግር አተን ወይ ደግሞ ወደምንሄድበት ግራ ተጋብተን እዚህ ቁጭ ብለን ወይ አልተማርንም። በዛ ላይ ደግሞ ወደ አካባቢዎች እንዳንሄድ የስታ ችግር አለ። እዚህ አካባቢ እንዳንቆይ ደግሞ የምግብ የውሃ አቅርቦት ከግቢ ውስጥ ያሉ የሱቆች ሰርቪስ እንዳለ ተዘግተዋል። ምንም አይነት በገንዘብ ሰው ተገዝቶ ወይ ውሃም ቢሆን የተለያየ ነገር መጠቀም አይቻልም። በፊቱንም ደግሞ ጅጅጋ ውስጥ ውሃ ከምግብ ጋር ስለማይቀርብ ውሃ ሰው ከየሱቁ እየገዛ ነው ሀይላንድ የሚጠቀመው። የውሃ አቅርቦት የለም። ከዚህ የተነሳ በጣም አደጋ ውስጥ ነው ያለ ነው ማለት ነው።
የተደበደቡ ሰዎች አሉ ብለህ ነበር እና ዩኒቨርሲቲ ውስጥ ችግሩ ደርሶ ነበር? ወደ ዩኒቨርሲቲ የመጣ ነገር ነበር እንዴ?
ዩኒቨርሲቲ ውስጥ የገባ የለም። በእለቱ ቅዳሜ ተማሪዎች ወደ ውጭ ወጥተው ነበር፣ የተለያየ ነገር ለመገበያየት ማለት ነው። እነኚህ ተማሪዎች በወጡበት የሞቱ አሉ፣ በትክክለኛ ሆስፒታል የገቡ አሉ፣ አድራሻቸው ያልታወቁ አሉ። ብዙዎቹ የተደበደቡ አሁን ሕክምና እየተመላለሱ ያሉ፣ ሆስፒታል የተኙ አሉ፣ የሞቱ አሉ። ይሄ በትክክል ያው ሪፖርትም ተደርጓል ማለት ነው ለግቢው።
በአሁኑ ሰዓት የትምህርት ቤቱ አስተዳዳሪዎች አሉ? ትምህርት ቤቱን የሚያስተዳድሩት ሰዎች ያነጋገሯችሁ ሰዎች አሉ?
እስካሁን እንግዲህ ያየነው የተማሪ ዲን ነው። የተማሪ ዲን ነው ያነጋገረን። የተማሪ ዲን አሁን ትላንትና ማታ ስናነጋግረው እራት ጠፍቶ፣ ያው በፊቱም ምግብ የለም፣ ተማሪዎች መኪናውን የደበደቡ መጨረሻ ላይ ጥሎን የጠፋው ማለት ነው። ከግቢ ምንም ማድረግ አልችልም ብሎ ነው ከግቢው ጥሎን የጠፋው እና እስካሁን ድረስ መጥቶ የምግብ ችግር እንዲህ አይነት ነገር አቃልላቸዋል ያለ ነገር የለም ማለት ይቻላል ማለት ነው።
በሌላ በኩል በጅጅጋ ከተማ የተከሰተውን ጥቃትና ግጭት ተከትሎ ወደ ድሬዳዋ ከተማ ገንደ ገራዳ በተባለ ሰፈር ተዛምቶ የነበረ ሲሆን በዚያም በተፈጠረው ግጭት የ14 ሰዎች ሕይወት ማለፉን መዘገባችን ይታወሳል። በዚህ ግጭት የጅቡቲ ዜግነት ያላቸው ነዋሪዎች ሕይወት ማለፉንና የዜጎቹ ደህንነት እንደሚያሳስበው የጅቡቲ መንግስት ያወጣውን መግለጫ ጠቅሰን መዘገባችንም ይታወሳል። ይህንንም ተከትሎ ትላንትና የጅቡቲ ዜግነት ያላቸው ነዋሪዎች ድሬዳዋ ከተማን ለቀው ወደ ጅቡቲ መሄዳቸውን ነዋሪዎች ገልጸውልናል። በሌላ በኩል በጅቡቲ ከተማ የሚገኙ ኢትዮጵያውያን ስጋት እንዳለባቸውና ጥቃት እየደረሰባቸው እንደሆነ አንድ ነዋሪ ከጅቡቲ ከተማ ሁኔታውን ገልጾልናል።
ከትላንት ወዲያ ጀምሮ በኢትዮጵያኖች ላይ ከፍተኛ ጥቃት እያደረሱባቸው ነው ያሉት። ከጅጅጋ የመጡ እዚህ የሚኖሩ እንደኛው ተሰደው የሚኖሩ ኢትዮጵያኖች ናቸው። ያው በድሬዳዋው ምክንያት የተነሳ ያው እዚሁ ጥቃት እያደረሱባቸው ነው ያሉት። ንብረታችንን ሸጠን እስከምንሄድ ድረስ እባካችሁን እርዱን ብለው እያለቀሱ ልጆች አሉ፣ ህጻናት ልጆች፣ አራት የወለደች ሴቶች አሉ። ግማሹ ቤት ውስጥ ተዘግቶበትም ያለ አለ፣ መውጣት ፈርቶ ማለት ነው። ወደ 6 ቀበሌዎች ናቸው ወደ ከተማ ወጣ ብሎ።
አንድ ሌላ ነዋሪም ይኸው ስጋት እንዳለ ለአሜሪካ ድምጽ ተናግረዋል። በሌላ በኩል በጉዳዩ ላይ ጅቡቲ ከሚገኘው የኢትዮጵያ ኤምባሲ መረጃ ለማግኘት ጥረት ብናደርግም የስራ ሰዓት በማለፉ ስልካቸውን የሚያነሳልን ሳናገኝ ቀርተናል። በተጨማሪም ይህንኑ በተመለከተ ኤምባሲው አሰራጭቶታል የተባለው ወረቀት እንደሚዘረዝረው በኢትዮጵያ በአንዳንድ ቦታዎች የተነሱትን አለመረጋጋት ተከትሎ በአሁኑ ወቅት በጅቡቲ ከተማ ውስጥ በአንዳንድ አካባቢዎች በሰው አካል ላይ ጉዳትና በንብረቶች ላይ ዘረፋም እየተካሄደ በመሆኑ ሚስዮኑ ለጉዳዩ ልዩ ትኩረት በመስጠትና ከጅቡቲ ከፍተኛ የስራ ኃላፊዎች ጋር በመነጋገር በቅርበት እየሰራ ይገኛል ብሏል በመግለጫው። ይህንንም ተከትሎ ችግሮች ከደረሱ ለኤምባሲው እንዲያስታውቁ ስልክ ቁጥሮችን የያዘ መረጃዎች ተሰራጭተው ይገኛሉ። ይህንኑ በተመለከ ሶማሌ ክልል መንግስት እንደዚሁም ከኢትዮጵያ የፌዴራል መንግስት ተደጋጋሚ ምላሽ ለማግኘት ሙከራ አድርገን ነበር። ስልካቸው ስለማይነሳና ፈቃደኛ ስላልሆኑ ልናገኛቸው ምላሻቸውንም ልናካትት አልቻልንም። በሌላ በኩል በጅጅጋና ሌሎች ከተሞች የሀገር መከላከያ ሰራዊት እያደረገ ያለው የማረጋጋት ስራ መቀጠሉን የመከላከያ ሚኒስቴር አቶ ሞቱማ መቃሳ ለሀገር ውስጥ መገናኛ ብዙሃን አስታውቀዋል።
የመከላከያ ሰራዊቱ እንዲገባ ነው የተደረገው። መከላከያ ሰራዊትና የፌዴራል ፖሊስ ከዚያ በኋላ ያው የመረጋጋቱ ሁኔታ አለ። በከተማ ውስጥ በፊት የተከሰቱ ችግሮች ቢኖሩ በአሁኑ ወቅት በከተማ ውስጥ መረጋጋት አለ። ሰው መንቀሳቀስ ጀምሯል። ከጊዜ ወደ ጊዜ ደግሞ እየተሻሻለ የመጣበት ሁኔታ አለ። ሆኖም ግን አንዴ ወደ ነበረበት ሁኔታ መመለሱ ጊዜ ቀናትን ሊወስድ ይችል ይሆናል። ለሁሉም ግን ሰራዊቱ እና ፌዴራል ፖሊስ ውስጥ ገብቶ የማረጋጋቱን ስራ እየሰራ ያለበት ሁኔታ ነው ያለው።
አያይዘውም የተፈጠረውን ችግር በሚገባ ለማረጋጋት የአካባቢው ነዋሪዎች በተለይም ደግሞ የሀገር ሽማግሌዎች ተሳትፎ እንዲያደርጉ ጥሪያቸውን አስተላልፈዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደ ሶስተኛ የመጽሔት ትንታኔ ርዕስ እንሻገራለን። አድማጮች፣ በመካከለኛው ምዕራብ ዩናይት ስቴትሷ የሚኒሶታ ክፍለ ግዛት ነዋሪ የሆኑ የኦጋዴንና የኦሮሞ ማህበረሰብ አባላት ትላንት ተሰብስበው በጅጅጋና ድሬዳዋ ሰሞኑን የደረሱትን ግጭቶች እንዲሁም መፍትሄ የሚሏቸውን ጉዳዮች አስመልክቶ መወያየታቸውን አቶ አወል ንገው ገልጠውልናል። አቶ አወል በሚኒሶታ የኦሮሞ ማህበረሰብ የህዝብ ግንኙነት ተጠሪ ናቸው። ተከታዩን ነው።
አቶ አወል ንጋሶ እንዲሳ የሶማሌ ክልልና የኦሮሞ ማህበረሰብ አባላት ትናንት ተሰብስበው ስለተወያዩበት ጉዳይ ገልጸዋል።
ከዚህ ካለፈው አርብ ጀምሮ ብዙ ሰዎች መገዳደል፣ የቤተ ክርስቲያን መቃጠል፣ የንብረቶች መውደም እና ብዙ ማይረቡ ነገሮች ወደ ጅጅጋና ድሬዳዋ አካባቢ ስለምታዩ እኛ በሁለቱ ኮሚኒቲ እየተጠቁ ካሉት ሰዎች የመጣን ማህበረሰብ ስለሆንን ምንድን ነው ማድረግ ያለብን እንደ ከዚህ በፊቱ ተሰባስበን አንድ ነገር ማሳለፍ አለብን የሚል ነገር ተዋይቴ ነው። በዛው ፕሬስ ሪሊዝ ያደረግነው ማለት ነው።
የሁለቱ ማህበረሰቦች አባላት በሶማሌ ክልልና በኦሮሚያ አካባቢ ስለሚካሄዱት ግጭቶች ሲነጋገሩ ለመጀመሪያ ጊዜ አለመሆኑን አቶ አወል ሲያስረዱ፣ በጉዳዩ መነጋገር ከጀመርን 5-6 ወራት ይሆናል ብለዋል። ኮሚቴ አዋቅረው በተለይም የሃይማኖት አባቶች ከተለያዩ መስጊዶች እየመጡ ስለ ግጭቱ መንስኤና በጀርባው ስላለው ጉዳይ ሲነጋገሩ ቆይተዋል ካሉ በኋላ አቶ አወል ነጋው እንዲሳ በትላንቱ ስብሰባ ስለተገኙት ሰዎች አስረድተዋል።
ሰዎችን ያገናኝና ያሰባሰበው የምንሰራ ያለው የኦሮሞ ማህበረሰብ ነው። መጀመሪያም ኮሚቴውን አንድ ለአንድ ሰሩ ከተለያዩ መዚዶች ጠርተን ያዋቀር ነው። ትላንት የተሰባሰቡን ደግሞ የኦሮሞ ኮሚኒቲ የቦርድና የስራ አስፈጻሚ ሰዎች አሉ። የኦጋዴን ኮሚኒቲ ሚኒያፖሊስ አካባቢ ያሉ ሰዎች የቦርድ አባላቶች አሉ። ከተውፊቅና ተውሂድ መስጂድ የተውጣጡ የኦሮሞ መስጂዶች ናቸው። ከዚያም የሃይማኖት መሪዎች አሉ። እንደዛውም ከአቡበከር አልስዴቅ የሚባል የኦጋዴን ሰዎች ብዙ የምከታተሉትና የሚሄዱበት መስጂድ አለ። እዛም ከዛም የመጡት ሼኮችና ኢማሞች አሉ። ሌላውም የኦጋዴን ኮሚኒቲ ሜምበርስ የማህበረሰቡ አባላት ከኦሮሞም እንደዛው የማህበረሰቡ አባላት እና ሽማግሌዎች ከሁለቱም ማህበረሰባት መጥተዋል ማለት ነው።
የኦሮሚያና የሶማሌ ክልል ማህበረሰቦች በጅግጅጋና በድሬዳዋ ስለተከሰተው ግጭት ከተወያዩ በኋላ ስለደረሱባቸው ውሳኔዎች 9 ነጥብ ያለው ጋዜጣዊ መግለጫ ማውጣታቸውን አቶ አወል ጠቁመዋል።
ትልቁ በዚህ ውሳኔ ላይ ምንድን ነው? ይሄንን እየተካሄደ ያለውን ግድያ፣ ጭፍጨፋ፣ የሃይማኖት ቦታዎችና ንብረቶች ማውደም እንቃወማለን የሚል ነው በአንድ ድምጽ። ሁለተኛ ደግሞ ይሄ አላግባቢ የህይወት እልፈትና የንብረት ማውደም የሶማሌ ማህበረሰብንም የኦሮሞ ማህበረሰብንም አይወክልም። ሁሉም ሰው ከዚህ እንድቆጠብና እንድታቀብ የሚል ነው ያስተላለፍ ነው። እና ሌሎችም ደግሞ እኛ እንደ ሶማሌና ኦሮሞ ማህበረሰብ በብዙ ነገር በሃይማኖት፣ በጋብቻ፣ በባህል እና በብዙ ነገር የተሳሰርን ማህበረሰቦች ስለሆንን የራሳችን አንድ ላይ ያለንን ነገሮች፣ ቅርሶች፣ ታሪክ እና ብዙ ነገር ይዘን ወደፊት ማሄድ እንዳለብን እና የዛን አካባቢ ብቻ ሳይሆን የእስተ ወደሞ የምስራቅ ኦሮሚያና ምስራቅ ኢትዮጵያ የጅጅጋ የድሬዳዋ አካባቢዎችን ብቻ ሳይሆን ብዙ ቦታ አንድ ላይ የሚኖር ማህበረሰቦች ይህንን ነገር አንድ ላይ ይዘው ወደፊት ወደ ልማት፣ ወደ ሰላም፣ ወደ እንደዛ አይነት ነገሮች መሸጋገርና አብሮ መኖሩን መተሳሰሩን ክብር ልንሰጥ ይገባል የሚል ሀሳብ ያቀፈ ነጥብ ነው ያለው።
የኢትዮጵያ መንግስትም ጥረት እንዲያደርግ መጠየቃቸውን አቶ አወል ነጋው እንዲሳ አክለዋል።
ኢትዮጵያን መንግስት አሁን ያለው የዶክተር አብይ አህመድ በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የሚመራው መንግስት ይህን ነገር ጊዜ ሳይሰጥ ከዛ አካባቢ ከመጡ ሰዎችና የሃይማኖት አባቶችና መሪዎች የስቴት ወይ ደግሞ የአካባቢ መሪዎች ጋር በመሆን ይህንን ነገር እንዲሰሩበትና እንዲያቆሙ የሚል የጥሪ መልእክት ነው ያለው። እንደዛም ደግሞ ይህንን አላግባብ የሃይማኖት ቦታዎችና ንብረቶች መውደብ ለመቃወም የግድ አንድ ሰው ሶማሌ ወይ ደግሞ ኦሮሞ መሆን የለበትም። የሰው ልጅ መሆን ብቻ ነው የሚያስፈልገው። ለምን የሰው ልጅ ህይወት ነው እያለፈ ያለውና ወደፊት አንድ ላይ እንዴት እንሰራለን? የተዋቀረው ኮሚቴ ትንሽ ለዘብ ብሎ እየሰራ ስለሆነ እንዴት አፍጥኖ ይህንን ነገር ከምመለከቱ አካል በተለይ ከተለያዩ መዚዶችና ከተለያዩ ሃይማኖት አባቶችና ከማህበረሰቡ ኮሚኒቲዎች መሪዎች ጋር እና ሊደሮች ጋር እንዴት እንደምሰራ አንዳንድ ነገሮች እንትን ያደረግ ነው ማለት ነው።
በመጨረሻም አቶ አወል ነጋው እንዲሳ ካሁን ወዲያ የማንም ሰው ህይወት መጥፋት ቆሞ ህዝቡ በሰላም ለመኖር መቻል አለበት ብለዋል።
ቀጣዩ ዘገባ ደግሞ ስደተኞችንና ፍልሰተኞችን የሚመለከት ነው። ዓለም አቀፉ የፍልሰት ድርጅት IOM እና አጋር ድርጅቶቹ የሰብአዊ እርዳታ ተነፍገውና ለአደጋ ተጋልጠው ለቆዩ 81,000 ስደተኞች የ45 ሚሊዮን ዶላር እርዳታ መጠየቃቸው ተዘግቧል። እርዳታው ስደተኞቹን ከአፍሪካ ቀንድና የመን ለማጓጓዝ መሆኑን የተነገረው። ይህ በዚህ እንዳለ የመን ውስጥ ከሩብ ሚሊዮን ህዝብ በላይ የኮሌራ መከላከያ ክትባት መውሰዱ ተገልጿል። በሁለቱም ርዕሰ ጉዳዮች ዙሪያ ሊሳ ሽላይን ከጄኔቫ የላከቻቸው ዘገባዎች አሉ። አዲሱ አበባ ያቀርባቸዋል።
የመን ውስጥ የሚታየው የሰብአዊ ቀውስ ከሁሉም ቦታዎች የከፋ መሆኑ ነው የሚነገረው። ያም ሆኖ ግን በሕገ ወጥ አሻጋሪዎች በኩል ከኢትዮጵያና ከሶማሊያ በፋርስ ባሕረ ሰላጤ እያደረጉ ወደ የመን የሚያቀኑትን ፍልሰተኞች ሊገታቸው አልቻለም። ብዙዎች ፍልሰተኞች ለሥራ ፍለጋ ነው የሚሰደዱት። የዓለም አቀፉ ፍልሰተኞች ድርጅት ቃል አቀባይ ጆኤል ሚልማን እንደሚሉት ይህ በየጊዜው የሚቀያየረው የአፍሪካ ቀንድ ስደተኞች ፍልሰት በተለይም ባለፉት ጥቂት ዓመታት ውስጥ ቁጥሩ እየጨመረ መጥቷል። ባለፈው የአውሮፓውያኑ 2017 ዓ.ም ብቻ ወደ 100 ሺህ ሕዝብ እንደፈለሰ ነው ቃል አቀባዩ የሚናገሩት።
It's also important to note that about 200,000 migrants, so about twice that number, are
ልንረዳው የሚገባው አንድ ትልቅ ቁም ነገር ግን በተመሳሳይ ወቅት የዚህን አሃዝ እጥፍ ማለትም ወደ 200 ሺህ ፍልሰተኞች ከሳውዲና ከየመን ወደ አፍሪካ ቀንድ መጓጓዝ የሚፈልጉ ፍልሰተኞችና ስደተኞች መኖራቸውን ነው። ከነዚህ መካከል 150 ሺህ የሚሆኑት ወደ ኢትዮጵያ፣ 50 ሺዎቹ ደግሞ ወደ ሶማሊያ የሚሄዱ ናቸው።
ለሶስት ዓመታት የተያዘውና ሴቶችን፣ ወላጅ አልባ ሕፃናትንና አዛውንትን ያካተተው ይህ የፍልሰተኞች መርሃ ግብር ወደ 80 ሺህ ለአደጋ ተጋላጭ ስደተኞችን ሊረዳ የሚችል እንደሆነ ታውቋል። በዚህ መርሃ ግብር መሠረት የተለያዩ እንደ የሥነ ልቦና እርዳታ፣ የኢኮኖሚ ድጎማና ሌሎች የማኅበራዊ አገልግሎቶች ይሰጣሉ። ይህ በእንዲህ እንዳለ የመን ውስጥ ከሩብ ሚሊዮን ሕዝብ በላይ የኮሌራ ክትባት መውሰዱ ተገልጧል። ከሦስት ሺህ በላይ የሚሆኑ የዓለም ጤና ድርጅት የአካባቢ የጤና ጥበቃ ሠራተኞች ናቸው ለኮሌራ ማስወገጃ የሚሆነውን በአፍ የሚሰጥ ጠብታ ወደ 266,000 ሕዝብ በመድረስ ከአንድ ዓመት ዕድሜ በላይ ለሆናቸው ሕፃናት የሰጡት። ይህ የሦስት ቀናት ዘመቻ በየመን ሁዴይድ ከተማና ከአቢብ ግዛት ውስጥ በሚገኙ ሁለት ወረዳዎች የተካሄደ ሲሆን የዓለም ጤና ድርጅት WHO ቃል አቀባይ ታሪክ ያሳሬቪች እንደገለጡት ሁለቱ ስፍራዎች የተመረጡት የኮሌራ ወረርሽኙ በእጅጉ የተዛመተባቸው በመሆናቸው ነው።
የመን was facing the worst cholera outbreak with more than 1,100,000 cases and more than
የኮሌራ ወረርሽኝ የመንን በእጅጉ ነው ያጠቃው። 1.1 ሚሊዮን ህሙማን አሉ። 2000 የሚሆኑት ደግሞ በበሽታው ህይወታቸውን አጥተዋል። ሌላ አስከፊ ወረርሽኝ እንዳይከሰት ነው ጥረታችን።
የዓለም ጤና ድርጅት እንደሚያስጠነቅቀው ከሆነ ግን የመን ካለፈው ዓመትም የገዘፈ ሌላ የኮሌራ ወረርሽኝ ያሰጋታል። ምክንያቱም ይላል WHO ይቺ በጦርነት የተደቆሰችና ህዝቡም በረሃብ የተጎሳቆለባት አገር ምንም አይነት ህመም ለመቋቋም የሚችል አቅሙም ሆነ ጉልበቱ የላትም። ያም ሆኖ የጤና ድርጅቱ ሰራተኞች ህይወት አድን የሆነውን የአፍ ጠብታ ክትባት በተለይም ህመሙ ወዳየለባቸው አካባቢዎች ለማዳረስ የተቻላቸውን እያደረጉ መሆናቸው ተገልጧል።
ለሁለተኛው አጋማሽ ወደ ያዝነው ቅንብር ይሆናል አሁን የምናልፈው። ይህንን ደግሞ ያዘጋጀው አሉላ ከበደ ነው። ምንድነው ያለህ አሉላ?
ቆንጅት አመሰግናለሁ። በርከት ያሉ ዝግጅቶች ናቸው ያሉን። ምጥን ደቂቃዎች ያገኘንለትን ውይይት ሳይሆን ክርክር ልበለው፣ ጠበቅ ያለ ክርክር ነው የሚያደርጉት። ቀደም ብለን በመግቢያችን ያስተዋወቅ ነው የጠቅላይ ሚኒስትር አብይ አህመድ ሰሞንኛውን የዩናይት ስቴትስ ጉብኝታቸውን ተከትሎ ጥያቄዎች፣ ቅሬታዎች፣ የተለያዩ ሀሳቦች ተስተናግደዋል። ታዲያ ሁለት እንግዶቻችን ቴዎድሮስ ጸጋዬ የሪዮት ሚዲያው እንዲሁም ሼክስፒር ፈይሳ የህግ ባለሙያው የተከራከሩባቸውን ሀሳቦች ጉብኝታቸውን አስመልክቶ ያቀረቧቸውንም ሀሳቦች እንመለከታለን። ባለፈው በምጥን በአጭሩ በቀረበ ፕሮግራማችን ላይ የኢትዮጵያ የባህር ጉዳይ የተመለከተ ቴዎድሮስ ጸጋዬ ለጠቅላይ ሚኒስትሩ በቀጥታ ያቀረበው ጥያቄ ነበረ። ኢትዮጵያ በሶስት ደረጃዎች መብት አላት። የኢትዮጵያና የኤርትራ ግንኙነት ሲሻሻል የባህር ጉዳይን በተመለከተ የባህር በርን አስመልክቶ ምን አይነት መፍትሄ ይዘዋል የሚል ጥያቄ አቅርቦ መጠነኛ ክርክር አድርገው ነበረ። ካቆምበት እንጀምራለን። ሼክስፒር ነው የሚቀጥለው። ገፋ አድርጋችሁ ልትከራከሩባቸው የምችሉ ሌሎች ነጥቦችም ስላሉ ቴዎድሮስ፣ ባጭሩ ድል ስጥ። ያነሳኸውን ጭብጥ እስማማበታለሁ፣ ጊዜው ግን አሁን አይደለም ነው የሚለው ሼክስፒር።
የእኔ ሀሳብ ምንድን ነው? አንደኛ እነዚህን ጥያቄዎች ለመጠየቅ ስህተት የሆነ ምንም ጊዜ የለም። አንደኛ እሱ በጣም በስፋት መሰመር አለበት። እሳቸውም ቢሆኑ ይሄን ጥያቄ ጠይቁኝ፣ ይሄን ጥያቄ አትጠይቁኝ ብለው አይደለም ዜጎችን የጠሩት። ዜጎችን የጠሩት የትኛውንም ጥያቄ ጠይቁ፣ የምችለው ከሆነ መልስ እሰጣለሁ፣ የሚያደርግ ከሆነ እንደሚያደርግ ገልጻለሁ፣ እኔ ልመልሰው የማልችል ጉዳይ ከሆነ በግልጽ እናገራለሁ ብሎ ይመስለኛል። አንደኛ። ሁለተኛውና ቁልፍ ጉዳዩ ደግሞ ይሄ ጉዳይ እርምጃ እየተወሰደበት ያለ ጉዳይ ነው። ከኤርትራ ጋር ግንኙነት ተጀምሯል። ከኤርትራ ጋር ግንኙነት በተጀመረበት በአሁን ወቅት ነው ይሄ ጥያቄ መነሳት ያለበት። እንደውም ከምንም ጊዜ በላይ አሁን ትክክል ነው ይሄ ጥያቄ። ስምምነት እየተገባበት ነው። የመነጋገር እርምጃዎች ተጀምረዋል። ስለዚህ ልክ አሰብ ስትሄድ የአሰብን ጉዳይ በ1983-84 መነጋገር ከምንም ጊዜ በላይ ትክክል እንደነበረ ሁሉ አሁንም ከኤርትራ ጋር ወደብ ስለመጠቀም ስምምነት እየተደረገ ስለሆነ ከመጠቀም በፊት ስለ ባለቤትነት ምን እያሰቡ ነው ብሎ መጠየቅ ተገቢና ከምንም ጊዜ በላይ ወቅቱ አሁን ነው ብዬ ነው።
መልካም ሼክስፒር።
አዎ፣ ከኤርትራ ጋር ግን የተደረገው የሰላም ስምምነትም ቢሆን ገና 2-3 ሳምንቱን ባልደፈነበት ጊዜ ላይ ይሄ ጥያቄ ኢትዮጵያ ውስጥ እኮ አሁን ብዙ አስቸኳይ ነገሮች ከገደል አፋፍ ላይ ተርፎ ኢትዮጵያ እንደ ኢትዮጵያ ራሱ የመቀጠሏ ነገር፣ የዘር ግጭቶች፣ ሰዎች አሁንም እየተገደሉ ባለበት ሁኔታ ላይ አስቸኳይ ነገሩ የኢትዮጵያን ችግር ሁሉ የሚፈታ የባህር በር ነው ብዬ አላምንም። ጠቅላይ ሚኒስትሩም ደግሞ ጊዜያቸውን በዛ ላይ ማጥፋት አለባቸው ብዬ አላምንም። የሰጡትን መልስ ትክክል ነው። በዚህ ላይ ሰዓቱ አይደለም ነው የምለው።
ያልከውን ነገር እሳቸው የተቀበሉት አይመስለኝም። ምክንያቱም እርምጃ እየወሰዱበት ያለው ጉዳይ ነው። አንደኛ እየተነጋገሩ ያሉበት ጉዳይ ነው። ወደብ ስለመጠቀም እየተነጋገሩ ነው። ስለዚህ ወቅቱ አይደለም ብለው
ወደብ መጠቀምና ቴዲ ወደብ መጠቀምና ወደብ ባለቤት መሆን እኮ ትልቅና የተለያዩ ሁለት ነገሮች ናቸው። በሱ እንስማማለን አይደል?
መጠቀምን ስትነጋገር ባለቤት አለመሆንህን ኢምፕላይ እያረክ ነው። ስለዚህ ስለ መጠቀም የምትነጋገር ከሆነ ይሄ ጥያቄ እንዳለህ በአንድም በሌላ መንገድ ምልክት መታየት አለበት። ሁለተኛ ደግሞ ይሄ ጥያቄ እሳቸው አሻጋሪ መንግስት ነኝ፣ ወደ ዲሞክራሲና ወደ ሌሎች ጉዳዮች እመራችኋለሁ ብለውናል። እነዚህ ነገሮች ዲሞክራሲያዊ በሆነ መንገድ ለተመረጠ ለሌላ አካል ተትቶ ቢሆን ኖሮ ይሄ ወቅቱ አይደለም የሚለው ጥያቄ ትክክል ይሆን ነበር። ጉዳይ ሆኖ በቀረበበት እርምጃ እየተወሰደበት ስምምነት ሊገባ ዝግጅት እየተደረገበት ባለበት ሁኔታ ገና ስምምነቱ ከመፈረሙ በፊት ጥያቄ ይቀርባል እንጂ ካለቀ ከደቀቀ በኋላ አይደለም ይሄ ጥያቄ የሚጠየቀው። የመጨረሻው ነጥቤ በዚህ ጉዳይ ይሄ የባህር በር ጉዳይ መነሳቱ ምንም አይነት ለውጥ አያደናቅም። ሁሉም ነገር በትኩረትና በርብር በዘመቻ የሚሰራ አይደለም። ትልቅ አገር ነው። ስለዚህ በአንዴ ብዙ ጉዳይ መከናወን የሚችል አገር ነው።
ይሄ የባህር በር ባለቤትነት ከሌላ ሀገር ጋር ገና ሰላም በተፈጠረ በማግስቱ ከመጠቀም ይልቅ ባለቤትነትን መከራከር ሱቆ ተሞከረ ተጠየቀና የት እንዳደረሰ ሁላችንም እናውቃለን። ስቴዲ እንደምታውቀው ጥቂት ፓርቲዎች በኢትዮጵያው የጠየቁም አሉ። በዛኛው ወገን ደግሞ ፈጽሞ ያከረረና በዚህ ጉዳይ ላይ መደራደር የማይፈልጉ ኢንተርናሽናሊም ደግሞ ይመስለኛል አሁን የምትለው የባህር በር ብለን ስንጠይቅ ኤርትራውያኖች በዛ ጉዳይ ላይ አንደራደርም ይላሉ። ሜቢ የጠቅላይ
መንግስት ጠይቋቀም ማለት ነው። መንግስት እንደውም ለኤርትራ ብሔራዊ ጥቅም የቆመ በኢትዮጵያ ኤርትራዊ መንግስት ነው የነበረው። ስለዚህ የኢትዮጵያ መንግስት
ጠይቋና በነገራችን ላይ ኦኬ ጠየቁ እንበል እስቲ አንተን ክርክር እንቀበልና ተጠይቆ የኤርትራ መንግስት አይ ሊሆን አይችልም ይሄ ነገር አልፈቅድምም አልቀበለውም ቢል ምንድን ነው ምርጫችን? እንካፈስ ከነሱ ጋር ወይ ጦርነት እንሂድ ነው የምትለው?
ጦርነት በነገራችን ላይ ጦርነትን በምርጫነት ማምጣት ምርጫ ያለ ምርጫ እንደሌለ መንቀሳቀስ ነው። እኔ ያልኩ ያለሁት ምን እንደሆነ አስቀድሜ ጠቁሜያለሁ። መጀመሪያ አስተዳደራቸው በዚህ ጉዳይ ያለው እሳቤ ምን እንደሆነ ነው። አሁን ነው አምጡልን አላልኩ።
የፋቶኛ የፋርታቸው ቋንቋ አስተሳሰብ ግልጽ ነው።
መልካም
ድብቅ አይደለም።
መልካም በርዕሱ ላይ የሚመስላችሁን ሐሳቦች ወርውራችኋል። የተነሳው ጭብጥ ራሱን ችሎ መስተናገድ የሚችል ሰፊ ውይይትም የሚጠይቅ ነው። በሀገር ውስጥ አሁን የሚታየውን ሁኔታ በአንጻሩ በውጭ የሚኖረውም ኢትዮጵያዊ በስሜት የተጋራው የሚመስል ቀደም ብሎ የገለጻችሁት ይልቁንም ሆድና ጀርባ የነበረ ሁለት ወገን አንድ መድረክ ላይ በአጭር ጊዜ ውስጥ በማራቶን ሩጫ ሶስት ከተሞችን በጎበኙበት አንዱ ሌላውን የሚያወድስበት አይነት አቀራረብ በስፋት ተመልክተናል። ይሁንና በአንጻሩ ቅሬታዎችንም የቀሰቀሱ ጉዳዮች ታዝበናልና ጎላ ብለው የታዩትን እንመልከት። ሼክስፒር በመጀመሪያው ምላሽህ ለምን ሶስት ከተሞች ስትል ትጠይቃለህ። ጠቅላይ ሚኒስትሩ ይበልጡንም ለሐሳባቸው የተገዛን መልካም ስሜቱን የተጋራን ባለንበት በእርሳቸውም በእኛም በኩል ወጪና ድካምን ከማብዛት የተሻለ ምናልባትም በአንድ ከተማ በዋሽንግተን ብቻ ባሉበት ሐሳባቸውን ባገኘን ነበር የሚል መከራከሪያ ካቀረብክ በኋላ የታለመለትን ግብ አልመታ ይሆናል የሚል ጥያቄ አንስተህ ነበር። አስከትለ ባወጣኸው ሌላ ጽሑፍ ግን የሚኒሶታውን የራት ግብዣ ከተመለከትኩ በኋላ በዛ መድረክ ላይ የታዘብኩት ጉዳይ አርክቶኛል ያልክበትን አስከትልሃል። የሚኒሶታው መድረክ አወዛጋቢ ነገሮችም የታዩበት ነበርና እንዴት ልትታረቅ ቻልክ ሼክስፒር?
በጣም ጥሩ። በነገራችን ላይ ሌላም አማራጭ ሰጥቼ ነበር በዛው ጽሑፌ ላይ። ምንድን ያልኩት ምናልባት ጠቅላይ ሚኒስትሩ ሁላችንም እንዲያውም ሀገር ቤት ጋብዘውን ኢትዮጵያ ውስጥ የዳያስፖራ ቀን የዳያስፖራ ሳምንት ብለው ቢያደርጉ ኖሮ እሱም እንደ አንድ አማራጭ መታየት ነበረበት። ኢትዮጵያ ውስጥ ባሉት አሁን ሌሎች አስቸኳይና አንገብጋቢ ችግሮች እሳቸው ሶስት ከተማ መምጣቱ ተገቢ አይደለም ብዬ አስቤ ነበር። የሚያሰብኩት ምንድን ነው ዋሽንግተን ዲሲ የተናገሩትን ምን ያህል ልዩነት ይኖረዋል ሎስ አንጀለስ ሄደው ከሚናገሩት፣ ሎስ አንጀለስ ተናግረው ደግሞ ሚኒሶታ ከሚደግሙት። የሚኒሶታ የቀኑ ታርጌት ሴንተር የተደረገው ይሄ ትልቅ ብዙ ሰው የመጣበት ችግር እንደነበረው አይሶሌትድ እንበለው አንዳንድ ችግሮች እንደነበረው
የተናጠል
ትንንሽ ችግሮች እንደነበሩ ትዝ ይለኛል። ነገር ግን ማየት ያለብን በትልቁ ካየነው ያ ሁሉ ህዝብ ተሰብስቦ ሁለት ባንዲራዎች በአንድ መድረክ ላይ ብዙ ጊዜ የማይታዩ ወይም ምናልባት በቅርብ ጊዜ ካልሆነ ታይተው የማይታወቁ ሁለት ባንዲራዎች አንድ ላይ እየተውለበለቡ የሁለቱም ደጋፊዎች የሚፈልጉትን ባንዲራ ይዘው እየጨፈሩ ያደረጉበት ሁኔታ አለ። እንዳልኩት አንዳንድ ችግሮች ነበሩ በዛ በኩል። እኔ ግን የምለው እራቱ ላይ የተደረጉት ጥያቄዎች ለምሳሌ የዋሽንግተን ዲሲን ጥያቄ ስናየው እና የሎስ አንጀለሱን ጥያቄ ስናየው እና ሚኒሶታ የእራቱን ነው የምለው። እኔ የእራቱን ካየሁት በኋላ ተገቢ ጥያቄዎች፣ ጠንከር ያሉ ጥያቄዎች፣ በዛ ላይ ደግሞ የጠቅላይ ሚኒስትሩም ደግሞ መልሶች በጣም ግልጽ ከልባቸው የሆነ መልሶች ሲሰጡ ሳይ፣ በአንዳንድ ጠንከር ባሉ ጉዳዮችም ላይ መልሳቸውን ሳይ ምናልባት ይሄ ጉብኝት ተሳክቷል የሚል ላይ ደረስኩኝ እና ሀሳቤን ቀይሬ በእራቱ ላይ ያየሁትን አመላለሳቸውንም ጥያቄዎቻቸውንም ሳይ ምናልባት ይህንን እድል አናገኝም ነበር ሚኒሶታ ቢያስቀሩ ኖሮ ከሚል እንደምታ ነው እንግዲህ እዛ ላይ የደረስኩት።
መልካም። የቀደመ ሀሳብህን በከፊልም ቢሆን እንድለውጥ አስገድዶኛል ያልከውን ጨምረህ ነው የገለጽክልን ሼክስፒር። ቴዎድሮስ ጥያቄዎችህ ናቸው አብይ ትኩረት። ይሁንና የተገኘበትን የዋሽንግተን ዲሲውን ብቻ ሳይሆን ሎስ አንጀለሱንና የሚኒሶታውንም መድረኮች ተከታትለሃል ብዬ ገምታለሁ። ቀደም ባለ ጠቅላላ ስሜት እሳቸው የሚያቀዱትን ተስፋ ያደረጉትን አሳክተዋል ብለህ ነበር። በእኛስ በኩል የሚል ጥያቄ መሰል ያላለቀ ሀሳብ አንስተሃልና በህብረተሰቡ ዘንድ ምን አገኘ? ምን አተረፈ? ምን ታዘብክ? አንተስ እንደምን ገመገምከው?
አመሰግናለሁ። ይሄ እየተካሄደ ያለው የመግባባት ፍላጎት፣ የመቀራረብ ተጠራርጎ የመነጋገር የመደማመጥ ፍላጎት ልዩነትን ለማጥፋት አይደለም፣ ልዩነትን ለማስተዳደር ነው እንጂ ብዙዎቻችን የፖለቲካ ርዕዮታችን የተለያየ ኢትዮጵያ ብለን የምናስበውም ራሱ ስዕሉ የተለያየ የጋራ መነጋገሪያ መግባቢያ መከራከሪያ ስፍራ እንዳይኖረን የተደረግን ስለነበረን እና በእነዚህም ልዩነቶች ደግሞ ፈጽሞ ሊጠፉ የማይችሉ ሊጠፉም የማይገቡ ስለሆነ ልዩነትን የማስተዳደሪያ አዲስ ስልት ለመፍጠር ነው እየሞከርን ያለ ነው። እና እዛም ላይ እኔ ጥያቄዎችንም ሳቀርብ የኦሮሚያ ልዩ ጥቅም በአዲስ አበባና የህገ መንግስት እውቅና በህገ መንግስት እንደ ዜጋ የመታወቅ ጉዳይንም ጭምር የማነሳበት ምክንያት እነዚህ ነገሮች ሄዶ ሄዶ የፖለቲካ ክርክርና ውይይት ግንባር እንደሚሆኑ ስለማውቅ ነው። እና እነዛን ነገሮች ለመነጋገሪያ ምህዳር ለመፍጠር የሚያስችል ነገር ነው ለመፍጠር የሞከሩት ጠቅላይ ሚኒስትሩ። እና እሳቸው በጣም ጥሩ ስኬት አግኝተዋል እንድል የሚያደርገኝ ምንድን ነው፣ በእሳቸው በኩል መስጠት ያለባቸውን እድል ሰጥተውናል። ካልተጠቀምንበት ያልተጠቀምንበት እኛ ነን። ምክንያቱም አሁን የዋሽንግተን ዲሲውን ጉባኤ ብትመለከት ለፖለቲካ ፓርቲዎች፣ ለምሁራን፣ በአጠቃላይ ከህዝቡ ጋር የሚገናኙበት መድረክ እና ከማህበረሰቡ የተለያዩ ክፍሎች ጋር ግንኙነት ለማድረግ የሚያስችል መድረክ ፈጥረዋል። ይሄ ደግሞ የሚያሳየን የፖለቲካ ፓርቲዎችን ስጋት እና ብዥታ፣ የምሁራንን ግብአት፣ የህዝቡን ድጋፍና አብሮ ለውጡን የመጠበቅ ነገር፣ የተለያዩ ማህበረሰብ ክፍሎችን ጥያቄዎች ለማስተናገድ የነበራቸውን ፈቃደኝነት ነው የምናየው። ነገር ግን እኛ በእድሉ ልክ የተዘጋጀን አይመስለኝም። በነገራችን ላይ እንደኔ እምነት ዲሲም ሎስ አንጀለስም ሚኒሶታ መሄዳቸው እጅግ ትክክለኛ ውስጥ ነበር፣ አሁንም ነው ብዬ ነው የማስበው። በኢትዮጵያ ውስጥ እንግዲህ እንዳሰፋፈራችን እንደ እይታችን የማህበረሰቡ አይነት ዝንባሌና አዝማሚያ የተለያየ ስለሆነ ወደ የሄዱበት ቦታ ሄደው እነዛን ማህበረሰብ ማነጋገራቸው እጅግ ትክክለኛ ውሳኔ ነው። ከመጀመሪያው ግን ምሁራን በደንብ ተዘጋጅተው ለጠቅላይ ሚኒስትሩ ሊቀርቡ የሚገባቸውን የምር የሆኑ ጥያቄዎች፣ የሀገሪቱን ሁኔታ የሚያሳዩ የፖሊሲ ጥያቄዎች፣ የህግ ጥያቄዎች፣ የስነ መንግስት ጉዳዮች ላይ የሚያጠነጥኑ ጥያቄዎች በቅጥ የቀረበላቸው አይመስለኝም። በተለይ በዲሲ እና በሎስ አንጀለሱ ስብሰባ ላይ ልል እችላለሁ እና እሱ ላይ ከዚህ በኋላ ትምህርት ተወስዶ አንድ መሪ ወይም የመንግስት ባለስልጣን ከኢትዮጵያውያን ጋር ሊነጋገር ሲመጣ በትክክል ሀገሪቱን የሚመለከቱ ስር ተከል የሆኑት ጥያቄዎች ተመርጠው የሚቀርቡበትን መንገድ ማሰብ ያለብን ይመስለኛል። ሁለተኛ ደግሞ እኔ አሁን የምናገረው ዋና ጉዳይ ነው ብዬ ማስበው ኢትዮጵያኒስት የሆነው አካል ነው። ራሱን አደራጅቶ የሚያነጋግሩት የሚደራደሩት አካል ሆኖ ስለመቅረብ ማሰብ አለብን። ከዚህ ጉባኤ ነው የተገነዘብኩት ኢትዮጵያ ብሔረተኛው ምን ያህል በአደረጃጀት ረገድ የተዳከመ እንደሆነ፣ ራሱን የሚገልጽባቸውን እና የሚደመጥባቸውን መዋቅሮች በቅጥ እንዳልሰራ ነው የተረዳሁት። እና ይሄ እንደ ማንቂያ ደወል ሆኖ ከዚህ በኋላ በሚካሄዱ ፖለቲካዊ ተዋሶዎችም ሆነ እንቅስቃሴዎች ውስጥ እንዳልኩት የሚደራደሩትና የሚያነጋግሩት የተደራጀ ኃይል ሆኖ ስለመምጣት በጥብቅ ማሰብ አለበት።
መልካም ቴዎድሮስ፣ ልዩነትን ማጥፋት ሳይሆን ልዩነትን ማስተዳደር ብልሃል፣ ብዙዎችን የሚያግባባ ይመስለኛል። መደመርን ከመጨፍለቅና የራስ የሆነን ማንነት ከማጣት ጋር ላነጻጸሩ በእርሳቸውም በኩል በሌሎችም ያን ሀሳብ በሚያቀነቅኑ ዘንድ እየሰማን ነው። ነገር ግን አንድ ያነሳኸው ነጥብ ላይ እንደው በአጭሩ በግማሽ ደቂቃ ውስጥ መልስ መስጠት ከቻልክ፣ የሚያነጋግሩት የሚያደራድሩት የተደራጀ አካል ሆኖ መገኘት ወይም መጠበቅ ያልከው ምናልባትም ብዙዎችን የሚያስማማ ቁልፍም ጉዳይ ይመስለኛል። ነገር ግን ያ ላለመሆኑ ከሰዎች ድካም ይልቅ በቂ ምክንያት አለና ከዚህ ቀደም ለረጅም ዓመታት የፖሊሲ ሐሳቦችን ሳይቀር ለመንደፍ በሚያስችል ሁኔታ ውስጥ ያልነበረ ማህበረሰብ ድንገት በተገኘው እድል ያለቀለት ዝግጅት ይዞ የሚመጣበት ሁኔታም አልነበረምና ያ ከግምት አይገባም ወይ? ምሁራዊ አስተያየቶቻቸው፣ የፖሊሲ ሐሳቦችን ማቀበሉ በሀገራቸው ሁኔታ ውስጥ የነቃ ተሳትፎ ለማድረግ አቅም ያላቸው ብዙዎች እንዳሉ እኔም አንተም እናውቃለንና በስራችን
ልክ ነው። በነገራችን ላይ ባለፉት 27 ዓመታት እንደው ለተውኔት ተብሎ እንኳን ይለቀቅ የነበረው የፖለቲካ ምህዳር ኢትዮጵያዊ ብሔረተኛው እንዳይደርሰው ሆን ተብሎ ተሰርቷል። ይሄ ደግሞ የተደረገው የፖለቲካ ፓርቲዎች እንዳይሰሩ በማድረግ መገናኛ ብዙሃን ያንን ሀሳብ እንዳያቀነቅኑ በማድረግ ብቻ አይደለም። ውይይት እንዳይኖር፣ ማህበረሰቡ እነዚህን ሀሳቦች የሚያንሸራሽርበት ቦይ እንዳይኖር፣ የጋራ ጀግና እንዳይኖረው፣ ትርክት እንዳይሰራ፣ የርዕዮተ ዓለም ጥራት እንዳይኖረው፣ የሲቪክ ተቋማት እንዳይኖሩት፣ የመብት ተሟጋች እንዳይኖሩት ተደርጎ አሳቢዎቹ ብቻ ሳይሆን ሀሳቡ ጭምር እንዲጠፋ ነው ስራ ሲሰራ የነበረው እና እሱን ጫና በደንብ እንገነዘባለሁ። ነገር ግን በአንጻራዊ ሁኔታ ከዛ ጫና ርቀው የሚገኙ በተለያየ አንጻራዊ ነጻነት ባለባቸው አገራት ውስጥ የሚኖሩ ኢትዮጵያውያን ኢትዮጵያውያት ግን ይህንን ተቋም ሰርተው የመጠበቅ ኃላፊነት የነበረባቸው ይመስለኛል። አለመሆኑ አሁን ወደዛ ተመልሰን የምንቆዝምበት ጊዜ አይደለም። ጥሩ እድል ተገኝቷል። ኢትዮጵያዊነት በጠቅላይ ሚኒስትሩ ከፍ ተደርጎ ተነስቷል። ወደ ሕግና ወደ መዋቅር እንዲተረጎም እንፈልጋለን። በእርግጥ ግን ስለዚህ ይህንን እንደ ትልቅ ድል ወስዶ አሁን ቲንክ ታንክ ቡድኖችን በመፍጠር እንደው ዝም ብሎ በቤተሰብ በዘመድ አዝማድ የሚመሰረት ፖለቲካ ፓርቲ ሳይሆን የምር በሚሊዮኖች የሚቆጠሩ ደጋፊዎች ያሉት ፓርቲ በመመስረት የመንግስታዊ ያልሆኑ ድርጅት።
አድማጮች፣ ይቀጥላል። ቴዎድሮስ ጸጋዬና ሼክስፒር ፈይሳ አርብ አሁን በጀመሩ ክርክር በሰጥ አገባ ዝግጅታችን ይመለሳሉ።
እናመሰግናለን። እኛም ዝግጅታችን ተጠናቀቀ። የትግርኛ ቋንቋ ስርጭት ይቀጥላል። በደህና አደሩ። Thank you.